ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። በዛሬ ምሽት ዝግጅታችን በወቅታዊ ሁኔታ ላይ ውይይት ይዘናል።
ለሀገራቸው ለምድራቸው እና ተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሃል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው።
የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር አቶ አንዱዓለም አራጌ ናቸው። ጋዜጠኛ እስክንድር ነጋም በውይይቱ ተካቷል።
ከአደጎች ደግሞ ያለው ቅስቃሴ አለ። እንደ አንድ ምሳሌ የምናነሳው እዚያ ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነው ግርግር ነው። ከዚህ በፊት ሶማሌ ውስጥ እነዚህ ተመሳሳይ ነገር አይተናል። በሌሎች ቦታዎች በደቡብ ክልል ውስጥ አንዳንድ ጊዜ በአማራ ክልል ውስጥም እንደዚሁ ብልጭ ጥቅም የሚሉ ነገሮች አሉና ይሄ የአደጎች ያሉት ነገሮች የተጀመረውን ሰላማዊ ሽግግር ወደ ዲሞክራሲያዊ ስርዓት የምናደርገውን ሰላማዊ ሽግግር አደጋ ላይ ሊጥሉ የሚችሉ ነው።
የኢትዮጵያ ሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባል አህመዲን ጀበልን ተጠይቀዋል።
ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ።
ሌላ ዘገባም አለን። በአማራ ክልል የሚገኙ ትምህርት ቤቶች አብዛኞቹ ከደረጃ በታች መሆናቸውን የአማራ ትምህርት ክልል ትምህርት ቢሮ አስታውቋል።
በዚያኛው ዳታ ተመስርተን ስናየው ግን ከ80% በላይ ደረጃቸው ከደረጃ በታች ደረጃ 2 እና ደረጃ 1 ማለት ነው።
የትምህርት ቢሮ ኃላፊው ዶክተር ይልቃል ከፋለ ናቸው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።
Gabina VOA, let's cross boundaries together.
ወደ ቀዳሚው የውይይት ክፍለ ጊዜያችን እናልፋለን። ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ውስብስብ ችግሮች ነጸብራቅ ናቸው ብለዋል ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች። መንግስት የዜጎችን ደህንነት ለመጠበቅ ይበልጥ መስራት ያለበት ቢሆንም የሰብአዊ መብቶችን በማክበር በኩል ብርቱ ጥንቃቄ ማድረግ እንዳለበትም መክረዋል። መለስካቸው አማ ዝርዝሩን ይዟል።
ካለፈው ሳምንት ማብቂያ ጀምሮ ለጥቂት ቀናት በአዲስ አበባ በቡራዩና በአርባ ምንጭ ከተሞች የታዩ ግጭቶችን መሰረት በማድረግ ቪኦኤ 3 ታዋቂ ኢትዮጵያውያንን አነጋግሯል። የቀድሞው አንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አራጌ፣ እውቁ ጋዜጠኛ አቶ እስክንድር ነጋ እንዲሁም የኢትዮጵያ ሙስሊሞች ማህበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባል አቶ አህመዲን ጀበል በሰሞኑ ግጭቶች ላይ በተነሱላቸው ጥያቄዎች ሐሳቦቻቸውን ሰጥተዋል። ለሁሉም በመጀመሪያ ሰነዘርኩላቸው ጥያቄ አሁን ኢትዮጵያ የምትገኝበትን ፖለቲካዊ ሁኔታ እንዴት እንደሚመለከቱት ነበረ። መጀመሪያ አቶ አንዱዓለም አራጌን ነበር የጠየቅኳቸው።
በሚገርም ሁኔታ በገዢዎቻችን ዘንድም በህዝቡም ዘንድ ያለው ፍላጎት ተመሳሳይ ነው። ዲሞክራሲ እንዲወለድ ትልቅ ፍላጎት አለ። በስደት ላይ የነበሩ ኢትዮጵያውያን ወገኖቻችን ወደ ሀገራቸው እየገቡ ፈንጠዝያ ላይ ነው ያለ ነው። የፖለቲካ አመራሮችም የግንቦት ሰባትም የኦነግ አመራሮች ወደ ሀገራችን በመግባታቸው በጣም ትልቅ ደስታ ተሰምቶኛል። የሁላችንም ደስታ ነው። ምክንያቱም ምንም ያህል የፖለቲካ ልዩነት ቢኖረን ወንድሞቻችን ከሀገራቸው ከምድራቸው ርቀው ወደ ባሻነት በባይታወርነት ተስፋ ቆርጠው ገለው ለመሞት ወስነው በሌሎች ሀገር ታዛ ሲኖሩ ትልቅ ውርደት፣ ትልቅ ቅስምን ልብን የሚሰብር ሁኔታ ነበርና ያ ሁኔታ ቀርቶ ለሀገራቸው ለምድራቸው እና ተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሃል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው።
አቶ እስክንድር ነጋ ይህንን ጥያቄ የመለሱት በተለየ መንገድ ነው።
ለውጡ አስተማማኝ ደረጃ ላይ አለ ብዬ አስባለሁ። አትሊስት ቢያንስ ቢያንስ ከኢህአዴግ ውስጥ የመቀልበስ አደጋ ወጥቷል። ከዚህ በፊት ጠቅላይ ሚኒስትሩ ፓርላማ ላይ ባቀረቡት ሪፖርት ከዚህ በኋላ በፓርቲው
ሂደት የሚቃወሙት ከመፈራገጥ ባሻገር ምንም የሚያመጡት ነገር የለም። ሂደታችን ለውጡ አስተማማኝ መሰረት ላይ ቆሟል ያሉትን አሁንም ቢሆን ከፓርቲ ውስጥ ከመንግስት ውስጥ አዲሱን የኢህአዴግ አመራር ሊቀለብስ የሚችል ነገር አለ ብዬ ለእኔ አይታየኝም። አድርግ ከውጭ ወኛ አይታየኝም ውስጥ ስላለው ሁኔታ በዝርዝር ዝርባ አላውቅም። በሌላው ገጽታው ደግሞ አሁን ከኢህአዴግ ውጭ ደግሞ ያለው እንቅስቃሴ አለ። እንደ አንድ ምሳሌ የምናነሳው እዚህ አሁን ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነውን ግርግር ነው። ከዚህ በፊት ሶማሌ ውስጥ በዚህ ተመሳሳይ ነገር አይተናል። በሌሎችም ቦታዎች በደቡብ ክልል ውስጥም አንዳንድ ጊዜ በአማራ ክልል ውስጥም እንደዚሁ ብልጭ ድርግም የሚሉ ነገሮች አሉና ይሄ ኢህአዴግ ውጭ ያሉት ነገሮች የተጀመረውን ሰላማዊ ሽግግር ወደ ዲሞክራሲያዊ ስርዓት የምናደርገውን ሰላማዊ ሽግግር አደጋ ላይ ሊጥሉ የሚችሉ ናቸው። አሁን ገና እዛ ደረጃ ላይ አልደረሱ፣ ግን ወደዛ ሊወስዱ የሚችሉ ናቸው። መጥፎ ምልክቶች ናቸው።
አቶ አመሪን ጀበል ደግሞ የራሳቸው አስተያየት አላቸው።
ህገወጥ ተብለው በሽብር የተፈረጁ ድርጅቶች የሚሆኑ ተቋማት ሁሉም ወደ ሜዳው የመምጣት ሁኔታ አለ። ይህን ማኔጅ የምናደርግበት መስመሩ ወይንም ሲስተሙ እኔ እንደምረዳው አልተበጀም። ስለዚህ ተዘግቶ የነበረ ሁሉም ሴክሬት ማድረግና ሁሉም ሀሳቡን ወደ አደባባይ ማውጣት ላይ ሲመጣ በሽግግር መስመር ውስጥ ፍሬሙ ምንድን ነው አስተናግደን ምናልፍበት የሚለው ላይ የተሰራ ነገር ብዙም ካለመኖሩ ጋር ይህን እንደ ምክንያት በመጠቀም የሚሆን በዚሁ ጊዜ ውስጥ የራስን ጥቅም ለማምጣት ከፍ ያለ ስራ መስራት የሚሆን ብቻ በርካታ ምክንያቶች ተደራርበው አሁን ያለው ነገር ያው በአደባባይ የምናያቸው ውስጡንም ጨምቆ የነበሩ ነገሮች ሲከፈቱ መሰል ነገሮች መከሰታቸው ያው የሚጠበቅ ነገር ነው እና በዛ ወሳኝ ምዕራፍ ውስጥ ነው ያለ ነው።
በአሁኑ ጊዜ እንግዲህ ጎልቶ የሚታዩት የሰላምና መረጋጋት እጦት፣ በተለያዩ ስፍራዎች የግጭቶች መቀስቀስ፣ ጭካኔ የተመላበት ግድያና የመሳሰሉት ናቸው እና በዚህ ይህን ሲመለከቱት መንስኤው ምን ይመስለዎታል? እርስዎ ምንድን ነው ይላሉ?
እንግዲህ በዋናነት የፖለቲካውን ሂደት ካየን ለምሳሌ ማንኛውም መንግስት ስልጣን ላይ መውጣቱ ያው መጀመሪያው ምዕራፍ ብለን ወስደን ሁለተኛ ሰላምና መረጋጋቱን መፍጠር ነው። ከዛ በኋላ ነው ሶስተኛ ልማት ላይ የሚሰራው። በዚህ ሂደት ውስጥ መንግስትን የህዝቡ የሚደግፈው መንግስትን እና ተቀባይነት ያለው መንግስት ከሆነ በስልጣን ላይ መኖሩንም ይፈልጋል። ቀጥሎ ሰላምና መረጋጋቱንም እንዲያመጣ ይፈልጋል። በሶስተኛ ምዕራፍ ልማቱንም እንዲያመጣ ይፈልጋል በሚቀጥለው ምዕራፍ። በተቃራኒው ደግሞ መንግስቱ እንዲቆይ ወይንም እንዲቀጥል የማይፈልግ አካል ወደ ልማት ከደረሰ ከልማት ወደ ሰላምና መረጋጋት አጀንዳ እንዲመለስ፣ ከሰላምና መረጋጋት አጀንዳ ደግሞ ስልጣን ላይ የመቆየቱ ነገር ጥያቄ ምልክት ውስጥ እንዲገባ የማድረግ ወደኋላ የመመለስ ሪቨርስ የሆኑ አክሽኖች ይኖራሉ። አንዳንዶቹ ነገሮች ሳያቸው ባለፉት አምስት ወራቶች ከፍተኛ የሆነ መነቃቃት፣ ለውጥ፣ ተስፋና ፍጹም አምስት ወር ጊዜ እንኳን በማይመስል ሁኔታ ብዙ መልካም የተገነቡ ነገሮች አሉ። እነዚህ ነገሮች የመቀልበስና ተስፋውን ጥያቄ ምልክት ውስጥ የመክተት አይነት ነገሮችም አሉ። ማን ነው የሚለው እንዳለ ተቀምጦ ይህን በትክክል የምናየው ሂደት ነው እና በሌላም አቅጣጫ ደግሞ እንደ ችግር ከአምስት ወር በፊትም ጀምሮ በርካቶች ኢትዮጵያ ውስጥ የተፈናቀሉበት ሁኔታ አለ። ለምሳሌ በሌላም አቅጣጫ ደግሞ ማንነት ላይ ተገንብተው የተሰሩ ከፍተኛ ስራዎች አሉ ኢትዮጵያ ውስጥ። ማንነት ስል ብዙ ጊዜ ሰዎች ቶሎ ፒክ የሚያደርጉት የብሔር ማንነትን ነው። እኔ ኢትዮጵያ ውስጥ የብሔር ማንነት ብቻ አይደለም ፕሮብሌም የፈጠረው። ኢትዮጵያውያን አሁን ባለው የፖለቲካ ስርዓት ኢዲዮሎጂው ያው ብሔርን መሰረት አድርጎ ነው አደረጃጀቱ። ትናንት ሶሻሊዝም በነበረም ጊዜ ከዛ በፊት ሃይማኖትንም መሰረት አድርጎ በነበረው ስርዓትም ቢሆን ጨካና የሆኑ እርምጃዎች የፖለቲካውን አይዲዮሎጂን መሰረት ያደረጉ በሁሉም አቅጣጫ ጠርዝ ጠርዙን ጽንፍ ጽንፉ እየተያዘ በነበረበት ዘመኖች ሁሉ መሰል ነገሮች አልመጡም ወይ? በሶሻሊስት ዘመን ላይ አንድ አይነት ሶሻሊዝምን አይዲዮሎጂ የያዙ ሰዎች ግራና ቀኝ ተሰልፎ በአካሄድ ተለያይተው ብዙ ደም አልተቃቡም ወይ? ከዛም አልፎ ሃይማኖትን የፖለቲካ መሰረትና የአይዲዮሎጂ ማዕከል ሆኖ በቀጠለበትም ዘመን በሃይማኖት ምክንያት ብዙ ጥፋቶች ተርሰዋል። ስለዚህ በሁሉም ነው በብሔሩ ብቻ አይደለም። ኢትዮጵያዊነትንም የሚያቀነቅነው አካል ይሁን ብሔርንም የሚያቀነቅነው ይሁን ሌሎች በመደብም ይሁን በተከፋፈለበት እና አደረጃጀቱ በተቀደበት ጊዜ ሁሉም ነገር ላይ ሚዛናዊነት ክፍተቶች አሉ። ዛሬንም ጨምሮና እነዚህ ሚዛናዊነት መካከለኛ የመሆን ሁኔታ መጥፋት በሁሉም ዘመን ላይ ጽንፍ የሆነውን እንድንይዝ ጽንፍ የሆነውን ደግሞ ሲያዝ በዛ ጋር ተስታኮ ብዙ ህይወቶች ብዙ ዋጋ የተከፈለበት አንዱን የመጨፍለቅና የመደፍጠት ሂደቶች በተደጋጋሚ ተፈጽመዋል። እነዚህ ሁሉ አጠቃላይ እንደ ሀገር ነው ይሄ ፕሮብሌም ያለው። ልክ ነው፣ በርግጥ ባለፉት 27 ዓመታት ብሔር ላይ ትኩረት ተደርጎ ብዙ ስራ ተሰርቷል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ፣ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ብሔር ላይ የሚሰራው ብሔሩን አንግልና ትኩረት አድርጎ ከፍ አድርጎ የሚያወራው ኢትዮጵያ የሚለውም ኢትዮጵያዊነቱ ላይ ነው፣ ሃይማኖቱም ሃይማኖቱ ብቻ ላይ ነው። ሰው ብለንም ስንል ያው ሰው ነን እንላለን እንጂ ብዙ ጊዜ በሰውነት ብቻ ላይ የሚሰራ አካልም ብዙ የለም። እነዚህ ነገሮች ስናይ በባህሪያቸው ማንነቶቹ አግላይ ናቸው። እንዲህ አይነት ኮምፕሌክስ ጉዳዮች ውስጡ ስላሉ ተዘግቶ የነበረ በር ሲከፈት ከዛም አልፎ ሰውን አቅጣጫ መስጠትና መምራት አለባቸው የሚባሉ አካላት መምራት ሲሳናቸው የሚመራው በየሰፈሩ ያለ ሰው ነው። በየሰፈሩ ያለ ሰው ደግሞ ምን ያህል ስሜትን የያዘ ነው ትላል። አንዳንዴ ከስሜት ተቆጥበው መፍትሄ መስጠት ይችላሉ፣ መምራት ይችላሉ ብለህ የምታሰባቸውም ሰዎች ስሜቱን ይዞ ፊት ለፊት ሲገኙ ጉዳዩ ውስብስብ ነው። የብዙ አመታት ችግር አለ። በአንድ ጀንበር የሚፈታ ነገርም አይደለም። ከሆነ ምዕራፍ ወደ ሆነ ምዕራፍ መሻገር በራሱ የሚፈልጋቸው ሂደቶች አሉ እና እነዚህ ጉዳዮች ላይ በትክክል መንገዱ ግልጽ አለመሆኑ የሚፈጥራቸው ክፍተቶች አሉ እና የሰው ልጅ ህይወት በዚህ መልኩ መጥፋቱ አሳዛኝ ነው። ድርጊቱ ማንም የፈጸመው ማን የተወገዘ ነው።
ለአቶ አንዱዓለም አራጌ ዋናው የችግሩ ምንጭ ሌላ ይመስላል።
እንደሚታወቀው ላለፉት 27 ዓመታት አብረን እንዳልተጋባን እንዳልተዋለድን የደምና ስጋም ውድን እንዳልሆንን አብረን እንዳልተረገጥን አብረን እንዳልተጨቆንን አብረን ዳር ድንበራችንን እንዳልጠበቅን እንዳልሞትን አብረን እንዳልተቀበርን አብረን ለተስፋችን እንዳልታገልን የሚሰብክ እጅግ መሰሪ የሆነ አገዛዝ ነው የነበረው። ያ አገዛዝ ልጆቻችንን ስለ ልዩነት ስለ ዘረኝነት እንደ ጡጦ እየጋተ ነው ያሳደጋቸው። ከአመታት በኋላ ይህ ክፉ አሰራር በልባችን በልጆቻችን ልብ ውስጥ ፍሬ ያፈራ ይመስላል። አገዛዙ ውስጥ የነበሩ ሰዎች ምናልባትም ለውጡ አላስደሰታቸውም የተወሰኑት። ስለዚህ ያንን ለውጥ ለማጨናገፍ በራሳቸው መንገድ የሚሄዱ ይመስላል። በሌላ በኩል ደግሞ በዚህ 27 ዓመታት ውስጥ ልጆቻችን ተኮትኩተው ያደጉበት የዘር ፖለቲካ ወደ አልፈለግነው አቅጣጫ እየወሰደን ይመስላል። ይሄ ጭካኔውም ከዛ የሚመነጭ ይመስለኛል።
የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ለኢትዮጵያ መንግስት መገናኛ ብዙሃን በሰጡት መግለጫም በዚህ ጉዳይ ላይ መንግስት ያለውን መረጃና ግንዛቤ ምን እንደሚመስል ፍንጭ ሰጥተዋል።
ከፍተኛ እርምጃዎችን እየወሰደ ነው ያለው። በተለያየ ምክንያት አገር ጥለው የወጡ የፖለቲካ ፓርቲዎች፣ ተፎካካሪ ፓርቲዎች ወደ ሀገራቸው ተመልሰው በሙሉ ነጻነት እንዲንቀሳቀሱ እንዲወዳደሩ በሩን ከፍቷል፣ ምህዳሩን አስፍቷል። ይሄ ለኛ እንደ መንግስት ሸክም አይደለም ለማለት አይደለም፣ ሸክም አለው፣ ብዙ አስቸጋሪ ነገሮች አሉ። ነገር ግን ለዚህች ሀገር ዘላቂ ሰላም ለማምጣት ሲባል ይሄን ያህል ከባባድ እርምጃዎችን እየወሰደ ነው ያለው መንግስት። ነገር ግን አሁን ስብሰባ የሚጠራ ብዙ ነው፣ ሰላማዊ ሰልፍ የሚጠራ ብዙ ነው፣ ግርግሩ ገበያውና ድግሱ በጣም ብዙ ነው፣ በዝቷል። ሁሉም አካባቢ ላይ የገበያ ግርግር ለሌባ ያመቻል እንደሚባለው ሁሉ ገበያ የሚወጣ ሁሉ ሻጭና ገዢ ብቻ አይደለም፣ ሌባም ተቀላቅሎ ገበያ ይወጣል። ህዝቡ መጠንቀቅ አለበት። የሚፈልገውን የሚደግፈውን በስነ ስርዓት ወጥቶ መቀበል ማክበር ባህላችን ነው፣ ወጋችን ነው፣ ተገቢም ነው። ነገር ግን ከእንደኛ አይነት ነገሮች ጋር ተቀላቅለው የሚወጡና የሚሰሙ መፈክሮች የሚፈጸሙ ተግባሮች ጎጂዎች ናቸው አንዳንዶቹን እናያቸው። በዚህ ረገድ አንደኛ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎች ለሚያደርጓቸው ማናቸውም ነገሮች ሙሉ ኃላፊነት መውሰድ መቻል አለባቸው። ለሚያደርጓቸው ማናቸውም ነገሮች ኃላፊነት በተሞላበት መንፈስ ማድረግ መቻል አለባቸው። በፖለቲከኞች ስምም ኃላፊነት የጎደላቸው ግለሰቦችም አይጠፉ። በሆነ አጋጣሚ መድረክን ሲያገኙ ሚዲያ ላይ ሲወጡ ህዝብን የሚያቀራርብ ሳይሆን ህዝብን የሚያለያይ ህዝብን የሚከፋፍል የሚያቃቅር መልእክቶችን የሚያስተላልፉበት ሁኔታዎችም እየታዘብን ነው። ይሄ ጎጂ ነው፣ ጠቃሚ አይደለም። በአሁኑ ጊዜ ሁላችንም እንፈልገው የጋራ ሀገራችን ሁላችንን የምትጠቅም ሰላማዊ ሆነች ሀገር እንድትኖረን ነው የምንፈልገው እንጂ ማንንም ግለሰብ በተፈጠረ አጋጣሚ ህዝብን እንዲያቃቅር አይደለም። ህዝብን እንዲከፋፍል አንዱ ባንዱ ላይ እንዲነሳሳ እንዲቀሰቀስ አይደለም። ይሄንን አንፈልግም።
ካለፉት ጥቂት ወራት ወዲህ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አህመድ የሚመራው የለውጥ ኃይል የሚከተለው የህግ ማስከበር አሰራር ስልትም የተለየ ይመስላል። ቪኦኤ ስለዚህ የጠየቃቸው አቶ አንዱ ዓለም አራጌ የሚከተለውን አስተያየታቸውን እንዲህ ሲሉ ሰጥተዋል።
መቼም በእነሱ ጫማ ውስጥ ሆኖ ለማሰብ ይከብዳል። ብዙ ስሌት ውስጥ የሚከቱት ነገር እንዳለ ገምታለሁ። ነገር ግን ትንሽ የመዘናጋትና የመዘግየት ነገር ያለ ይመስለኛል። ይግደሉ ያፍኑ ማለት አይደለም፣ ግን እቺ ሀገር ከአቅሟ በላይ የምትከፍለው የፖሊስ ሰራዊት አለ በብዙ ሺህ። ለዚህ ጊዜ ትኩረት በሚሹ ቦታዎች ላይ ቀድሞ ፍሬም ታርጎ ማስተማራትና ህዝቡን ከአደጋ ሊጠብቀው ይገባል። እስካሁን አገዛዝሮ ሲያጠቃው የነበረው ህዝቡን፣ አሁን ደግሞ መንግስት የህዝብ መንግስት ነኝ ካለ ህዝቡን ከጥቃት ሊታደገው ሊጠብቀው ይገባል። እና የህዝቡን መብት ማክበሩ ተገቢ ነው፣ የሰለጠነ መንገድ ነው። ግን ደግሞ ለእኛ እንግዳ የሆነውን የዲሞክራሲ ጽንሰ ሀሳብ ሁኔታ ለማለማመድ ቀድሞው ችግሮች ሊፈጠሩ እንደሚችሉ ገምቶ ከወዲሁ ነገሮችን መከላከል፣ ደም ከተቀባን በኋላ ደመነፍስ ውስጥ ከገባን በኋላ ጩኸንም ተጋለንም አናቆመውም።
አቶ እስክንድር ነጋ ደግሞ በዚህ ረገድ ለየት ያለ አመለካከት አለው።
ወደ ዲሞክራሲያዊ ስርዓት የምናደርገው ጉዞ ህግና ስርዓት ካልተገበረ ከዳር እናደርሳችን ነው። ስለዚህ ህግና ስርዓት መኖር አለበት። ስርዓት አልበኝነት ማዕቀፍ ውስጥ ሰላማዊ የሆነ ሽግግር ሊኖር አይችልም። ይህ ምንም አያጠያይቅም። ግን ምን አይነት ነው? እንዴት ነው ህግና ስርዓት የሚከበረው? የትኞቹ ናቸው የህግና ስርዓት ጥያቄዎች? የትኞቹ ናቸው የፖለቲካ ጥያቄዎች የሚለውን መለየት መቻል አለብን። ለምን የፖለቲካ ጥያቄዎችም በህግና ስርዓት ልመልሳቸው አንችልም። የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን በደንብ መለየት አለብን። ሰውን መግደል የፖለቲካ ጥያቄ አይደለም። ሰውን ማፈናቀል የፖለቲካ ጥያቄ አይደለም። ይህ የህግና ስርዓት ጥያቄ ነው። ስለዚህ በዛ አግባብ መመለስ አለበት። አይ ሽግግር ሂደቱ በምን በየትኛው መንገድ መሄድ አለበት የሚለው ግን የፖለቲካ ጥያቄ ነው። በዛ ረገድ የፖለቲካ መርት ያስፈልገዋል። እና በጣም ወሳኝ ነጥብ የምለው ምንድነው የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን መለየት አለበት።
ለቪኦኤ በሰሞነኛው ጉዳይ ላይ አስተያየታቸውን የሰጡት ሁሉም የሚስማሙበት ግን ይህን ለውጥ ወደሚቀጥለው ምዕራፍ ለማሸጋገር ህዝብ፣ መንግስት፣ የፖለቲካ ድርጅቶች በተለይ ደግሞ ወጣቶች በጥንቃቄና በእውቀት እንዲጓዙ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ሰሞኑን በአዲስ አበባና በዙሪያዋ ማለትም በቡራዮና አጎራባች ከተሞችና ቀበሌዎች በተከሰተ ግጭትና ጥቃት በርካታ ዜጎች ህይወት ማለፉ ይታወሳል። እንደዚሁም ደግሞ ቁጥራቸው ለጊዜው ያልታወቀ የቡራዮና አካባቢዋ ነዋሪዎች ተፈናቅለው በተለያዩ ቦታዎች በአዲስ አበባ በትምህርት ቤቶችና በቤተክርስቲያን በመጠለያ ውስጥ እንደሚገኙ ይታወቃል። ጠቅላይ ሚኒስትር አብይ ይህንን ጥቃት ተከትሎ የተፈናቀሉ ኢትዮጵያውያንን በጎበኙበት ወቅት ኢትዮጵያውያን በኢትዮጵያውያን ላይ በፈጸሙት ድርጊት ማዘናቸውን ገልጸው የተጎዱትንም ዜጎች አጽናንተዋል። ወንጀሉን ፈጽመዋል የተባሉትን ተጣርተው ለፍርድ እንደሚቀርቡም ተናግረዋል። እነዚህን ተፈናቃዮች በጎበኙበት ወቅት አዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ አብረዋቸው የተገኙ ሲሆን በዛም በመጠለያ ውስጥ ንግግር አድርገዋል። ድርቂቱን ፈጽመዋል ባሏቸው ላይ ቁጣቸውን አንጸባርቀዋል።
ሴቶች፣ ህጻናት፣ እናቶች ደማቸው ስለፈሰሰ መንገድ ስለደሩ ስለተሰቃዩ እንኳን ደስ አላቸው ነው የሚላቸው። እንግዲህ ማስበ ያለ ወንድሞቻቸው እንደማፍሰስ ደመሰላቸው እንኳን ደስ አላቸው ባረካቸው ያቆመርካጋ ማሸነፍ ህጻናትና ጎሳቆል ከሆነ እንኳን ደስ አላችሁ።
ይህን ድርጊት ፈጽመዋል ተብለው የተጠረጠሩት በቁጥጥር ስር እየዋሉ መሆኑን ጠቁመው የኢትዮጵያውያኑን ደም ያፈሰሱ ለፍርድ ይቀርባሉ ብለዋል። የተፈናቃዮቹ ህይወትም ወደ ነበረበት እንደሚመለስ ለተፈናቃዮቹ ነግረዋቸዋል። አይነት ውርደት ለመውጣት የሚያዋጣው ነገር ይቅር ማለት ብቻ መሆኑንም አስመረውበታል። ምክንያቱም መገዳደል መጨረሻ የለውም ብለዋል።
ቁማርን
ሚኒስትሩ ቀደም ብላችሁ እንደሰማችሁት በደረሰው በደል ማዘናቸውን ገልጸው ዛሬ በብሔር የተጀመረ ግጭት ነገ ደግሞ በክልል ከዚያም በጎሳ ቀጥሎም በከተማ እያለ ይቀጥላል። የሚያዋጣው ይቅርታ ብቻ ነው። እርስ በርስ በመጋጨት የሀገሪቱን ሰላም ማስጠበቅ አይችልም። የሀገሪቱን ሰላም ለማስጠበቅ ሁሉም ለሕግ ተገዢ መሆን አለበት ብለዋል። አያይዘውም ይህን ድርጊት የፈጸሙትና ያቀነባበሩት አካላት በሀገሪቱ የተጀመረውን የዲሞክራሲ መንገድ ማላገጫ ለማድረግ መሆኑን ጠቅሰው እነዚህ ወገኖች ለጊዜው አደጋ ሊያደርሱ ይችላሉ፣ ኢትዮጵያን ግን ማፍረስ አይቻላቸውም ብለዋል።
ወንድሞቻችን ደም በማፍሰስ ደረትን ለማስቸገር ተሳክቶላቸዋል። ኢትዮጵያ እንደመጠን ግን መቼም አይሳካላቸው ነው መቼም አይሳካላቸው። የተሰሰውን ደም ጠጡት፣ ወንድም ደም መጠጣት የሚያደርጋቸው ከሆነ ጠጡት። ኢትዮጵያን ማፍረስ ግን ሆነ ነው።
ጠቅላይ ሚኒስትሩ ለተቃዋሚ ፓርቲዎችም መልእክታቸውን አስተላልፈዋል። የማትቆጣጠሩትን ሰልፍ አደባባይ በመጥራት የኢትዮጵያውያን ደም ለመፍሰስ ምክንያት አትሆኑም ሲሉ መክረዋል።
በአማራ ክልል የሚገኙ ትምህርት ቤቶች አብዛኛዎቹ ከደረጃ በታች መሆናቸውን የአማራ ክልል ትምህርት ቢሮ ገልጿል። አስቴር ምስጋናው ተጨማሪ አላት።
በሀገር አቀፍ ደረጃ የትምህርት ቤቶች የጥራት ደረጃ የሚለካው በአራት ደረጃዎች ነው። ደረጃዎቹ የሚመዘኑት ደግሞ በሀገር አቀፍ ደረጃ በወጡ 26 መስፈርቶች ነው። ከፍተኛ የሚባለውና በአራተኛ ደረጃ ላይ የሚቀመጠው ትምህርት ቤት ምቹ የመማሪያ ክፍሎች ያሉት፣ የመማር ማስተማሩ ሂደት ጤናማ የሆነ፣ የተሟላ የትምህርት ቁሳቁስ ያለው፣ ከፍተኛ ውጤት የሚያስመዘግቡ ተማሪዎች የሚወጡበትና ሌሎች መስፈርቶችን ያሟላ ነው። በደረጃ 3 የተቀመጠው ደግሞ ብዙም ከደረጃ 4 ጋር የሚራራቅ አይደለም። በደረጃ 2 እና 1 የሚቀመጡ ትምህርት ቤቶች የተቆራረጠ የመማር ማስተማር ሂደት የሚደረግባቸው፣ የትምህርት ቁሳቁሶች በበቂ ሁኔታ ያልተሟሉላቸው፣ ጥሩ ውጤት የማያስመዘግቡ ተማሪዎች ያሉበት ነው። ታዲያ በዚህ ሀገር አቀፍ ደረጃ በወጣው መስፈርት ሲለካ በአማራ ክልል ያሉ ትምህርት ቤቶች በአብዛኛው ከደረጃ በታች ናቸው። ይህንን ያረጋገጡት ደግሞ ዶክተር ይልቃል ከፋለ የክልሉ ትምህርት ቢሮ ኃላፊ ናቸው። ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ
አንደኛው ግባትን በሚመለከት ያዘው 25% ሚዝ ነው ከመቶ፣ ሁለተኛው ሂደት መማር ማስተማሩን የሚመለከት ነው፣ ይሄ ደግሞ 35% ነው ይዛ፣ ሶስተኛው ውጤትን በሚመለከት ይሄ ደግሞ 40% ይዛል። በአጠቃላይ 100% ይዛል ማለት ነው። ከዚህ አንጻር የአማራ ክልል ትምህርት ቤቶች ሲለኩ ደረጃቸው ዝቅተኛ ነው አብዛኞቹ ማለት ነው። በዚያኛው ዳታ ተመሳሳይ ስናየው ግን ከ80% በላይ ደረጃቸው ከደረጃው ታች ደረጃ 2 እና ደረጃ 1 ማለት ነው።
ታዲያ ደረጃውን ለማሻሻል ምን ጥረት እየተደረገ ነው?
ለ2011 የትምህርት ዘመን ደረጃ ማሻሻል አለብን ብለን ስንነሳ ለምሳሌ በ2010 ላይ 368 ትምህርት ቤቶች ከደረጃ በታች ሆኑትን መርጠን ደረጃቸውን በአንድ አመት ማሻሻል ይቻላል ወይ የሚል የሙከራ ስራ ተሰርቷል። የተለያየ ስልጠና ማነው ተዘጋጅቷል። ተከታታይ ድጋፍና ክትትል ተደርጎላቸዋል። ርዕሰ መምህር እንዴት የጎደላቸውን መሙላት እንዳለባቸው ትምህርት ስልጠና ተሰጥቷቸዋል። በየአመቱ ተለዋዋጭ ነው የሚሆነው መስፈርቱ ማለት። አንድ ትምህርት ቤት በዚህ አመት ውጤታማ ሊሆን ይችላል፣ በሚቀጥለው አመት ደግሞ ካልሰራ ዝቅተኛ ሊሆን ይችላል ማለት። ስለዚህ ከዚህ አንጻር ተነስተን 368 ትምህርት ቤቶችን በሙከራ ከደረጃ በታች ሆኑትን አይተናል፣ ስንደግፍ ቆይተናል። ከነዚህ ውስጥ ያየነው ምንድነው አብዛኛው ትምህርት ቤት ደረጃውን በቀላሉ ማሻሻል ይችላል የሚል እምነት ወስደናል። በተለይ 79% ደረጃውን አሻሽሏል። ስለዚህ በዚህ አመትን ወደ 1100 ደረጃ 1 የሆኑ ትምህርት ቤቶችን ለማሻሻል እቅድ ይዘናል። ከዚህ ጎን ለጎንም እዚህ ጋር ባይሄድም የትምህርት ቤቶች ገጽታ መሻሻል አለባቸው። አሁን አማራ ክልል ላይ በተወሰኑም ቢሆኑ ዳስ ትምህርት ቤቶች አሉ፣ ዳስ ክፍሎች አሉ። እንዲሁም አንዳንድ አካባቢ ህጻናት ማለት በዛፍ ስር የሚያስተምሩ የሚያቆዩ አካባቢዎች አሉ። ስለዚህ በ2011 ላይ እነዚህን በሙሉ ቋሚ በሆነ ነገር ምቹ በሆነ ነገር መቀየር አለባቸው የሚል ከወረዳ አስተዳዳሪዎች ጋር ከዞን አስተዳዳሪዎች ጋር ስምምነት ተደርሷል። ይሄ አንዱ ነው። ሁለተኛው ደግሞ በጣም ምቹ አልሆነ የትምህርት ግባት ያልተሟላላቸው ደግሞ ትምህርት ቤቶች በ2011 በህብረተሰቡ ተሳትፎና በትምህርት ቤቱ አመራር ድጋፍ ግባት እንዲሟላላቸው ለምሳሌ መቀመጫ ወንበር የሌላቸው በከተት መስጊዶች አሉ፣ መቀመጫ ወንበር እንዲኖራቸው፣ አጋዥ መጻፍ እንዲኖራቸው የሚለውን ነገር ተነጋግረን በዚህ በጋራ እየሰራን ነው የምንገኘው ማለት ነው።
በክልሉ በዝቅተኛ ደረጃ ከተፈረጁ ትምህርት ቤቶች ተምረው የሚወጡ ተማሪዎች በአገር አቀፍ ደረጃ ካሉ ተማሪዎች ጋር ተወዳድረው ወደሚያልፉበት የከፍተኛ ትምህርት ምዘና ላይስ ውጤታቸው እንዴት ነው?
አምና በጣም በጣም በተሻለ መንገድ የአማራ ክልል 12 ክፍል ተማሪዎች ሰርተው ውጤታማ ሆነዋል። በዚህ አመትም በተሻለ መንገድ ያስፈተነው ተማሪ ቁጥር ያንሳል፣ ግን በማሳለፍ ምጣኔ ሲታይ ከሌሎች ክልሎችም እንዲሁም የተሻለ።
እንዴት ነው ነገሩ? አይጣረስም?
የኛውን ባልተማላበት መንገድ ተማሪዎች እንዴት ውጤታማ ይሆናሉ የሚለው አንድ ጥያቄ ነው ተጠይቃለበት ማለት ነው። ነገር ግን ምንድነው መሰለሽ ለደረጃው ለጊዜው ባይመጥንም በአብዛኛው ውቀትን ክህሎትንና ስነምግባርን አጣምሮ ያዘ ነው። ስለዚህ አሁን ደረጃውን የመጠነ ትምህርት ቤት ባለመማራቸው አባጠቃላይ በሀገር ደረጃ ካለው የምዘና ስርዓት ጋር ተወዳድረው ከመአለፍ አልገደባቸው ማለት። ምክንያቱም የተለየ ትኩረት አድርጓል ማለት ወይ መምህሩ የተለየ ደግፏቸዋል ወይ ተማሪው ከወላጁ ጋር ሆኖ ቁጭ ብሎ በደንብ አድርጎ እየሰራ የጎደለውን እየለካ እየሞላ እንትናግቷል ማለት የሚያግዘው የተለየ ኢንቫይሮንመንት አግኝቷል ማለት። አሁን መገምገም መመዘን ትችያለሽ። አሁን በዚህ አመት 640 ያመጣሉ ደብረ ወርቅ አካባቢ 627 ያመጣሉ። ከዚያ መዚያ 620ዎቹ በጣም ብዙ ናቸው፣ በገጠር አካባቢ ያሉ ልጆች ናቸው ያመጡት። ያ ማለት ምንድነው? ያ ቢኖር ጠቃሚ ነው፣ ስራቸውን ያቀለዋል፣ የመረዳት ፍጥነቱን ይጨምራል። ነገር ግን እንዳውቁ በፍጹም አይከለክላቸውም ማለት ነው። ተጨማሪ ጊዜ ጠይቃቸዋል ማለት ነው። ደረጃውን በማሻሻል የሚያልፈው አሁን ለምሳሌ ወደ 78% ግማሽና እዚያ በላይ አመጣ 12 ያክል ተማሪ። እኛ ግን ብናሻሽለው ኑሮ ደረጃውን ከፍ ብናረገው ኑሮ 100% እናረገው ነበር። የገባው ተማሪ የሚታሰበው እንደዚያ የገባው ተማሪ በሙሉ ወደ ዩኒቨርሲቲ ቢያንስ ግማሽና እዚያ በላይ ዩኒቨርሲቲ ላይ ገቡ ይችላል፣ ግን ግማሽና እዚያ በላይ ሊያመጡ ይችሉ ነበር።
በአማራ ክልል ከ5 ሚሊዮን በላይ ተማሪዎች እንደሚገኙ ከዶክተር ይልቃር ጋር በነበረኝ ቆይታ ለመረዳት ችያለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች ዛሬው የካፒና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማርኛ በትዊተርም እንዲሁ ሃሽታግ ካፒና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበር። ንዝግጅታችንን ሲያቀናብርልን የቆየው መቅቤል ያበሮ፣ ምስርጭታችንን በመሐንዲስነት ሲሰራ የነበረው ሱሌማን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Thank you.